ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደተለመደው በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሚያዝያ 7 2010 ዓ.ም የምሽት ስርጭታችንን ነው። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም የዕለቱን ቅዱስ ወንጌል እናስደምጣችኋለን። በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያደረጉትን አስተንትኖ በማስከተል እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 31። በዚያኑ ቀን እሁድ ማታ ደቀ መዛሙርቱ አይሁዳውያን ባለሥልጣኖችን በመፍራት በራፎቹን ዘግተው በቤት ውስጥ ተሰብስበው ነበረ። በሮቹ ተዘግተው ሳለ ኢየሱስ ደቀ መዛሙርቱ ወደ ተሰበሰቡበት ቤት ገባ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ከዚህ በኋላ ኢየሱስ እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። እናንተ የሰዎችን ኃጢአት ይቅር ብትሉ ይቅር ይባልላቸዋል፣ እናንተ የሰዎችን ኃጢአት ይቅር ባትሉ ግን ይቅር አይባልላቸውም አላቸው። ኢየሱስ ወደ ደቀ መዛሙርቱ በመጣ ጊዜ ከአስራ ሁለቱ አንዱ ዲዲሞስ የተባለው ቶማስ ከእነርሱ ጋር አልነበረም። ስለዚህ ሌሎች ደቀ መዛሙርት ቶማስን ጌታን እኮ አየነው አሉት። እርሱ ግን በምስማር የተወጉትን እጆቹን ካላየውና ጣቴን ካላገባው እጄንም በጎኑ ቁስል ካላገባው አላምንም አላቸው። ከስምንት ቀን በኋላ ደቀ መዛሙርቱ እንደገና በቤት ውስጥ ነበሩ፣ ቶማስም አብሯቸው ነበር። በሮቹ ተዘግተው ሳሉ ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ከዚህ በኋላ ቶማስን ጣትህን ወዲያ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ ውስጥ አግባው፣ እመን እንጂ እምነተ ቢስ አትሁን አሉ። ቶማስም ጌታዬ አምላኬ ሲል መለሰለት። ኢየሱስም ቶማስን አንተስ ስላየኸኝ አመንህ፣ ሳያዩኝ የሚያምኑ ግን የተመሰገኑ ናቸው አለው። ኢየሱስ በዚህ መጽሐፍ ያልተጻፉ ብዙ ተአምር በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ መሲህ የእግዚአብሔር ልጅ መሆኑን እንድታምኑና አምናችሁም በእርሱ ስም የዘላለም ሕይወት እንድታገኙ ይህ ተጽፏል። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብም በእውነት እናምናለን፣ ወልድም በእውነት እናምናለን፣ መንፈስ ቅዱስም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም መልካም ፈቃድ ያላችሁ ሁሉ፣ ዛሬ እንደ ቤተ ክርስቲያናችን ሥርዓት አቆጣጠር ዳግማዊ ትንሣኤ ወይም ደግሞ ዘቶማስ የተሰኘውን ሰንበት እናከብራለን። በዚህም ዕለት ጌታችን ኢየሱስ ክርስቶስ በበዓለ ትንሣኤው ያገኘነውን ጸጋና በረከት እንዴት አድርገን በሕይወታችን ለመተርጎም የምንችልበትን መንገድ ሊያሳየንና ሊያበረታታን ቀደም ባሉት ንባባት አማካኝነት ወደ እያንዳንዳችን ልብ በመምጣት ያንኳኳል። በዚህ መሠረት እንግዲህ በመጀመሪያው ንባብ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 19 ላይ እንዳዳመጥ ነው ቅዱስ ሐዋርያው ጳውሎስ የእምነታችን መሠረት ስለሆነው ስለ ጌታችን ኢየሱስ ክርስቶስ ከሞት መነሳትና በትንሣኤውም አማካኝነት ባገኘነው ጸጋ እንዴት አድርገን መጓዝ እንዳለብን ያስተምረናል። ቅዱስ ሐዋርያው ጳውሎስ ይህንን የተበሰረውን የክርስቶስን ትንሣኤ በማመን ከእርሱም በሚፈልቀው የማያልቅ መንፈሳዊ ጸጋ በመትጋትና ሕይወታችንን በትክክለኛ አቅጣጫ በመምራት የዘለዓለማዊ ደህንነት ተካፋዮች እንደምንሆን ይነግረናል። ክርስቶስን ማመን ማለት ከእርሱ ጋር አብሮ መጓዝ ማለት ነው። ከክርስቶስ ጋር አብሮ መኖር ማለት እምነታችንን ከእርሱ ጋር አብረን በመጓዝና በመኖር ላይ የተመሠረተ ከሆነ በውስጣችን አለን የምንለው እምነት ጥያቄ ውስጥ ይወድቃል። ምክንያቱም ከእርሱ ጋር ካልሆነ በስተቀር በምንም አይነት መንፈሳዊ ፍሬ ማፍራት አንችልም። እኛ በእርሱ ውስጥ እርሱ ደግሞ በእኛ ውስጥ ከሌለ በምንም መልኩ መንፈሳዊ ፍሬ ለማፍራት አንችልም። የዮሐንስ ወንጌል ምዕራፍ 15 ከቁጥር 4 እስከ 5 ላይ እንዲህ ይላል፣ በእኔ ኑሩ እኔም በእናንተ ኖራለሁ። ቅርንጫፍ በወይኑ ግንድ ባይኖር በራሱ ብቻ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ ፍሬ ማፍራት አትችሉም። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እኖራለሁ፣ እርሱም ብዙ ፍሬ ያፈራል ይለናል። ቅዱስ ሐዋርያው ጳውሎስ ለቆሮንቶስ ሰዎች የሰበከውን ቃል ዛሬም ለእኛ ለእያንዳንዳችን ይደግምልናል። ጌታችን ኢየሱስ ክርስቶስ የሞተው ኀጢአት ሳይኖርበት የእኛን ኀጢአት ለማጠብ፣ የእኛን ቅጣት እርሱ ለመሸከም፣ የእኛን ክፋት፣ የእኛን ውርደት፣ የእኛን ሥቃይ ለአንዴና ለመጨረሻ ጊዜ ለመደምሰስ ነው። ይህንንም አድርጎ ከሞት በመነሳት እርሱ ዘላለማዊ አምላክ መሆኑን አሳይቶናል። ሞት በእርሱም ላይ ሆነ በእኛ ምንም ዓይነት ሥልጣን እንደሌለው አረጋግጦልናል። ከጌታችን ኢየሱስ ክርስቶስ ጋር አብረን በመኖራችን ከእርሱ ጋር አብረን ወደ መቃብር እንወርዳለን። ኀጢአታችንን በሙሉ በተከፈነበት በተልባ እግሩ ልብስ ጠቅልለን እዛ በመተው ከእርሱ ጋር አብረን እንነሳለን። እኛም እንደ እሱ ዘለዓለማዊ ሞትን አሸንፈን ዘለዓለማዊ ሕይወትን እንቀዳጃለን። ወደ ሮሜ ምዕራፍ 8 ቁጥር 11 ላይ እንዲህ ይላል፣ ነገር ግን ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይለናል። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ በፍርሃትና በጭንቀት ተውጠው ተስፋ ቆርጠው በቤት ውስጥ በር ቆልፈው ተቀምጠው ለነበሩት ወንድሞቹ አዲስ ተስፋን ሰጣቸው። ጥልቅ የሆነ መረጋጋትን፣ ውስጣዊና ውጫዊ ሰላምን አለበሳቸው። እነርሱም ይህን ነገር ከሰው የሰሙት ሳይሆን በራሳቸው ዐይን የተመለከቱት፣ በእጃቸው ዳስሰው ያረጋገጡት ታሪክም ሆነ የሰው ልጅ ሊሽሩት የማይችሉት ሐቅ ነው። ዛሬ በሁለተኛው ንባብ በአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 10 ላይ እንዳዳመጥ ነው ይህንኑ ማለትም ቅዱስ ሐዋርያው ጳውሎስ ለቆሮንቶስ ሰዎች የሰበከውን ቃል በሙላት ያጠናክረዋል። እንዲህም ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዐይኖቻችንም ያየነውንና የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክራለንም። ከአብ ዘንድ የነበረውን ለእኛም የተገለጸውን የዘላለምን ሕይወት እናወራላችኋለን ይለናል። ስለዚህ ይህ ሞትን ድል አድርጎ የተነሣ አምላክ ዛሬም ለእኛ ለልጆቹ በመገለጥ የእርሱን ሰላም ያላብሰናል፣ አዲስ ሰማያዊ ተስፋን ይሰጠናል፣ ጥልቅ የሆነ ውስጣዊና ውጫዊ ሐሴትን ይሞላናል። እንዲሁም ዘውትር የእርሱ እውነተኛ ምስክሮች ሆነን መቆም የምንችልበትን ጸጋና በረከት ያጎናጽፈናል። ይህ ሞትን ድል አድርጎ የተነሣ አምላክ የብርሃን አምላክ፣ የቅድስናና የጽድቅ አምላክ፣ የፍቅርና የአንድነት አምላክ ነው ይላል ቅዱስ ዮሐንስ በዛሬው መልእክቱ። ከእግዚአብሔር የሚመጣ ብርሃን ጨለማን እንደሚያጠፋ እንዲሁ ደግሞ ከእግዚአብሔር የሚመጣ ፍቅርና ኅብረትም ክፉን ሁሉ እንደሚያርቅ ዛሬ እኛም ከእግዚአብሔር ጋር ያለንን አንድነት በማጥበቅ በብርሃን እንድንመላለስ በሕይወታችን ያለውን ውስጣዊና ውጫዊ ጨለማን እንድናስወግድ ይጋብዘናል። ይህ በጌታችን ኢየሱስ ክርስቶስ ትንሣኤ አማካኝነት ያገኘነውን ብርሃን የተቀበልነውን እውነተኛ መንፈስ በተግባር እንድንኖርበት ብሎም ይህ ብርሃን ከእኛ አልፎ ለሌሎችም እንዲያበራ ምክንያት እንድንሆንና ግንባር ቀደም መስካሪዎች እንድንሆን ተጠርተናል። እግዚአብሔር ፍጹም ብርሃን ነው። ስለዚህ እኛም ከዚህ ከብርሃን አምላክ ጋር በህብረት ካለን ይህ ፍጹም ብርሃን በውስጣችን ያበራል። ከብርሃኑ የሚወጣው ነጸብራቅም ልክ እንደ ጨረቃ በዙሪያችን ለሚኖሩት ሁሉ ያበራል። በዚህ መልኩ እያንዳንዳችን በእርሱ ብርሃን ብንመላለስ የአንዳችን ብርሃን ለሌላው የሌላው ብርሃን ደግሞ ለሌሎች ስለሚያንጸባርቅ ዓለማችን በክርስቶስ ብርሃን ትሞላለች። ጨለማንና የጨለማን ሥራ የዲያብሎስንም ሴራ ሁሉ በቀላሉ ማስወገድ ትችላለች። በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይለናል። ይህም ማለት ጌታችን ኢየሱስ ክርስቶስ ራሱ ከመሠረተው ዘውትር ከኃጢአት ርቀን እንድንኖር ከሚያደርገው ከምስጢረ ንስሐ ጋር የጠበቀ ግንኙነት አለው ማለት ነው። በዚህ መልኩ የክርስቶስን ብርሃን ይዘን ከዓለም ጫፍ እስከ ዓለም ጫፍ እንጓዛለን። የዛሬው የዮሐንስ ወንጌል ምዕራፍ 20 እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንደ ተገለጸም ይናገራል። ደቀ መዛሙርቱ ፈርተው በአንድነት ተሰብስበው ወደ ነበሩበት ገባ። ምናልባት እነሱ ከድተውት በመሄዳቸው ከጌታችን ኢየሱስ ክርስቶስ ወቀሳና ትችት ይመጣብናል ብለው ሰግተው ይሆናል። እርሱ ግን ፍርሃታቸውን ተረድቶ ጭንቀታቸውንም ተገንዝቦ የማበረታቻና የመጽናኛ ቃልን ሰጣቸው። ሰላም ለእናንተ ይሁን አላቸው። በዚህም በጌታችን ኢየሱስ ክርስቶስ ቃል ውስጣቸው የነበረ ስጋትና ጭንቀት ተወገደ። ከጌታችን ኢየሱስ ክርስቶስ ለሐዋርያቱ የሰጣቸው ሰላም ለእነርሱ ብቻ ሳይሆን ይህንኑ ሰላም ወደ ዓለም ሁሉ ይዘው እንዲሄዱ ነግሯቸዋል። አብ እኔን እንደ ላከኝ እኔም ደግሞ እናንተን እልካችኋለሁ አላቸው። ኀጢአትን ሁሉ ይቅር የማለትን ሥልጣን በመስጠት የእርሱን ሰላም፣ የእርሱን ብርሃን፣ የእርሱን ፍቅር፣ የእርሱን ቃል፣ የእርሱን ኅብረት በዓለም ሁሉ እንዲያዳርሱ ላካቸው። ይህንን ሁሉ ሲያደርጉ ግን የእርሱ መንፈስ የእርሱ ኀይል ዘውትር ከእነርሱ ጋር እንደሚሆን ቃል ገብቶላቸዋል። ዛሬ ደግሞ እኛ በእነርሱ ቦታ ተተክተን እንደየስጦታችን እውነተኛ የክርስትና ሕይወትን በመኖር ይህንን የክርስቶስን ብርሃንና ኅብረት፣ ፍቅርና ሰላም ወደ ዓለም ሁሉ ለማድረስ ጽዋውን ተቀብለናል። ከሐዋርያቱ አንዱ ቶማስ የተባለው በመጀመሪያው የክርስቶስ መገለጽ ጊዜ አልነበረም፣ በሁለተኛው ጊዜ ግን ነበረ። የክርስቶስን ቁስሎች ተመልክቶ አመነ። ጌታዬ አምላኬ በማለትም ሙሉ በሙሉ ማመኑን ገለጸ። ይህ የቶማስ መጠራጠር የሚያመለክተው በእያንዳንዳችን ውስጥ ያለውን የኀጢአት ዝንባሌ ነው። በእያንዳንዳችን ውስጥ ያለው በጌታችን ኢየሱስ ክርስቶስ ብርሃን ያልተጎበኘውን የእኛን ማንነት ነው። ነገር ግን ጌታችን ኢየሱስ ክርስቶስ ምንም እንኳን የዚህ ዐይነት የድካም ዝንባሌ ብናንጸባርቅም እርሱ ግን አይዟችሁ፣ አትፍሩ፣ እኔ ከእናንተ ጋር ነኝ በማለት ያጽናናናል፣ ያበረታንማል። እኛም ይህንን የእርሱን ማጽናኛ ቃል ስንሰማ ልክ እንደ ቶማስ ከልባችን አምላኬና ጌታዬ ብለን ለቀጣይ ተልእኳችን ዝግጁ መሆናችንንና እስከ መጨረሻው ከእርሱ ጋር አብረን እንደምንጓዝ ቃል ልንገባ ይገባል። እውነተኛ የትንሣኤው ብርሃን መስካሪዎች መሆናችንን በሕይወታችን ልናስመሰክርም ይገባል። ይህንንም ለማድረግ እንድንችል የዘውትር አጋዣችንና ጠበቃችን የሆነች እመቤታችን ቅድስት ድንግል ማርያም ታግዘን ከጌታችን ኢየሱስ ክርስቶስ የተቀበልነውን የትንሣኤ ብርሃን ይዘን እስከ መጨረሻ መጓዝ እንድንችል ብርታትን አንድያ ልጇ ከጌታችን ኢየሱስ ክርስቶስ ታሰጠን።
Jesus.
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።